ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት የምናሰማውን ፕሮግራም የዛሬ ቅዳሜን ከዚህም ከዚያም አሁን ጀመርን። ኢትዮጵያ ጋዜጠኞች ከእስር ነፃ ማድረጓ ብቻውን የነፃነት አገር ያሰኛታል።
የፍሪደም ሃውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነፃ ካልሆኑ ሀገራት ምድብ ውስጥ ነው።
መቀመጫውን እዚህ ዋሽንግተን ዲሲ ያደረገውና በመናገር ነፃነት ላይ የሚሰራው ፍሪደም ሃውስ ድርጅት ከፍተኛ ባለሙያ አቶ ዮሴፍ ሙሉጌታ ናቸው የሰማችኋቸው።
እነዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት አገር ትሆናለች ብለን አልገመትም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይህንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው።
አቤል ዋበላ እስር ቤት ከመግባቱ በፊት የኢንተርኔት አምደኛ ነበር። እስር ቤት በደረሰበት ድብደባ ጆሮው ላይ ጉዳት እንዳጋጠመው ይናገራል። ከእስር ሲወጣም ምንም እንኳ አሁን ቢዘጋም አዲስ ዘይቤ የተሰኘ ጋዜጣ ማሳተም ጀምሮ ነበር። ሰላም አድማጮች፣ በድጋሜ እንደምን አምሽታችኋል። ዛሬ ቅዳሜ ሚያዝያ 26 ቀን 2011 ዓ.ም ነው። ሰፋ ያለ ቅንብር ይዞነራል። አሁን ለመጀመሪያ በቅምሻ የሰማችሁት እንደ ትልቁ የምሽቱ ሰፊ ዜና ሆኖ ይቀርባል። ምሽቱን የማስተናገዳችሁ አዲሱ አበበ ነኝ። ብርሃን ኃይሉ ፕሮግራሙን እየመራች ነው። የቅዳሜ የዓለም ዜና እነሆ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በጎሬ የአውሮፕላን ማረፊያ እንዲሰራ የሚጠይቅ ሰላማዊ ሰልፍ ለተከታታይ 3 ቀናት ተካሄደ። በሰልፉ ምክንያት በትላንትናው ዕለት ተዘግቶ የነበረው መንገድ ዛሬ መከፈቱን የወረዳው አስተዳዳሪ አመለከቱ። የኢሉ አባ ቦራ ዞን አስተዳዳሪ ከሰልፈኞቹ ጋር ውይይት ማድረጋቸውን ለአሜሪካ ድምፅ ገልጠዋል። ናኮር መልካ አጭር ዘገባ አድርሶናል።
በጎሬ ከ1921 ዓ.ም ጀምሮ እስከ 1998 ዓ.ም አገልግሎት ይሰጥ የነበረው የአውሮፕላን ማረፊያ እንዲሰራልን ለመጠየቅ ነው ሰላማዊ ሰልፉን የወጣ ነው ሲሉ ከሰልፈኞቹ መካከል አባገዳ ባህሩ ቶላ ለቪኦኤ ተናግረዋል።
የጎሬ ሕዝብ በዚህ ጉዳይ ላይ አልተወያየም። ብነጋገርበትም ብወያይበትም ታሪክ ስለሆነ ታሪክ ስለማይጠፋ የጎሬ አውሮፕላን ማረፊያ ከኛ ላይ መነሳት የለበትም ነው የህዝብ ጥያቄ ዋናው እንጂ ያ መጤ ላይ ለምን ተሰራ አይደለም። የጎሬው ይሰራልን መጀመሪያ፣ ከዛ በኋላ አንቃወምም ነው።
አባገዳው ሰልፉ የዞኑ አመራሮች በመቱ የአውሮፕላን ማረፊያ እንዲሰራ ባለፈው ሳምንት ሐሙስ ውሳኔ ላይ መድረሳቸውን ተከትሎ የተወጣ ነው ብለዋል። ከሐሙስ ጀምሮ ለተከታታይ 3 ቀናት ቀንና ሌሊት ወደ ቤት ሳይመለሱ ማሳለፋቸውን ጠቅሰው መንግስት አስቸኳይ መልስ እንዲሰጣቸው ጠይቀዋል። ወይዘሪት አለውያ ኢማም የአውሮፕላን ማረፊያው ቢሰራ ሊያስገኝ ይችላል የምትለውን ጥቅም እንዲያብራርታለች።
ቱሪስቶች ደግሞ 2 ቀን 3 ቀን ተጉዞ መጥቶ እንትን አይልም። አየር መንገዱ እዚህ ከሆነላቸው በቀላሉ እዚህ አካባቢ ያለውን የዓለም ታሪክ ለማስተዋወቅም፣ የሚገርም ነገር አየር መንገዱ ሲቆም ድረስ ነጮች እየመጡ ይቆበኙ ነበር። ጎሬ ላይ እንግሊዞች ታሪክ አላቸው፣ የጣሊያኖች፣ አርመኖች የአባቶቻቸውን ሂስትሪ እየመጡ አየር መንገዱ እስኪመጣ ድረስ እየመጡ ይጎበኙ ነበር። አየር መንገዱ በምን ምክንያት እንዳልታወቀ ሲዘጋ ነው የቱርክ እንቅስቃሴን እየደከመ ይሄደ የመጣ።
ከ50 ዓመት በላይ በማስቆጠሩ እንደ ቅርስ ስለሚቆጠር እንክብካቤና ጥበቃም ሊደረግለት ይገባል ስትል ለቪኦኤ ተናግራለች። በሰልፉ ተዘግቶ የነበረው ወደ አዲስ አበባና ጋምቤላ የሚወስደው መንገድ ዛሬ መከፈቱን የአሌ ወረዳ አስተዳዳሪ አቶ ዮሐንስ ከበደ ገልጸዋል። የዞኑ ዋና አስተዳዳሪ አቶ ነመራ ቡሊ ከሰልፈኞቹ ለተነሳው ቅሬታ ተከታዩን ብለዋል።
ኮሚቴው ተቋቁሞ አንደኛ ቅሬታቸውን ይሰማል፣ ሁለተኛ ደግሞ ጎሬ ያው ያለበትን ችግር እንዴት መንግስት ተረድቶ ይረዳቸዋል ብለን ኮሚቴ ተቋቁሞ ከመንግስት አካላት ጋር እንድነጋገር በዚህ ላይ ተስማምተን ነው የወጣ ነው። ኤርፖርቶች የሚያነሳው ቤትም ዓለም ላይ 20-30 ኪሎ ሜትር ሩቅ ነው ብሎ ሊወሰድ አይችልም። በዚህ መሀል 800 ሚሊዮን ብር ኮስት ማድረግ ተገቢ አይደለም። ኤርፖርቶች ድርጅትን መንግስትን ይህንን አቅም የለውም የሚል መልስ አመጣ። መሰረተ ልማቱ መቅረት ደግሞ በዞኑ ለነሱም ጨምሮ በጣም አደጋ ስላለ ይህንን አውቆ ይህንን ውሳኔ ተቀብሎ የቀረውን ደግሞ ከሚመለከተው አካል ጋር እየተነጋገሩ ቢሄዱት ፋይናል የተስማማ ነው።
የአውሮፕላን ማረፊያ ግንባታውን በዚህ ዓመት ለመጀመርም መታቀዱን የዞኑ አስተዳዳሪ ተናግረዋል።
ባለፈው ወር በመቱ ጉብኝት ያደረጉት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የአውሮፕላን ማረፊያው ግንባታን በተመለከተ ለተነሳላቸው ጥያቄ የሁለቱ ከተማ ነዋሪዎች ግንባታው የት መከናወን እንዳለበት በውይይት መግባባት ላይ እንዲደርሱ መጠየቃቸው ይታወሳል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮር መልካ ለዘገባው አመሰግናለሁ። የሶማሌ ክልላዊ መንግስት ካቢኔ ላሳለፈው ውሳኔ ድጋፍ ለመስጠት የተጠራ ሰልፍ በክልሉ የተለያዩ ከተሞች ተካሄደ። የሶማሌ ክልል ካቢኔ በአፋር ክልል ስር የሚገኙትንና የሶማሌ ብሔረሰብ አባላት የሚበዙባቸውን ቀበሌዎች በሶማሌ ክልል ስር እንዲጠቃለሉ ለማድረግ ትላንት አመሻሽ ላይ ያሳለፈውን ውሳኔ በመደገፍ በዛሬው ዕለት በድሬዳዋና በዘጠኙ የሲቲ ዞን አካባቢዎች ሰላማዊ ሰልፎች መካሄዳቸውን ጠቅሶ አዲስ ቸኮል ተከታዩን ከድሬዳዋ አጠናቅሯል።
በዛሬው ዕለት በሲቲ ዞን ዋና ከተማ ሽኒሌ፣ በዞኑ ዘጠኙም ወረዳዎች እና በድሬዳዋ የሚገኙ የሶማሌ ብሔር ተወላጆች በትላንትናው ዕለት የክልሉ መንግስት ካቢኔ ያወጣውን ባለ 8 ነጥብ የአቋም መግለጫ በመደገፍ ሰላማዊ ሰልፍ ወጥተዋል። በሽኒሌ ከተማ የተካሄደውን ሰልፍ ሲያስተባብር የነበረው የዞኑ ወጣቶች ወይም በርበርታ ሊቀመንበር ጣይር ወሎ ስለ ሰልፉ ዓላማ እንዲህ ይላል።
የክልሉ መንግስት ትላንት የወሰነው ውሳኔ ከሶስት ዓመት በፊት ህገወጥ የፌዴሬሽን ህገ መንግስትና የፌዴራል ህገ መንግስት ያልሆነ ህግ ሳይከተል ወደ አንፋር የተሰዋወረ ከተማዎች ወደ ሶማሌ ክልል እንዲመለስ የተወሰነ ውሳኔ ነው። አንደኛ የምንደግፈው እስከ 30,000 ነው። ሲቲ ዞን ስም አይሻ ወረዳ፣ ደንበል፣ ሀደጋላ ወረዳ፣ ገብለሉ እና ሽኒሌ ዞን ዋና ከተማ ማለት ነው። ኤረር አብዶ አጠቃላይ ዘጠኝ ወረዳዎች ማለት ነው። ዛሬ ጠዋት ተካሂዷል።
አዳይቱ፣ እንዱፎና ገርቤስ የተባሉት ቀበሌዎች አብዛኛው ነዋሪዎቻቸው ሶማሌዎች ቢሆኑም መሬቱ ታሪካዊ የአፋር ይዞታ ነበር በሚል በአፋር ክልል ስር እንዲተዳደሩ የቀድሞ የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ኡመር ወይም አብዲሌ በ2007 ዓ.ም ተስማምተው ተፈራርመው ነበር። ከዚያን ጊዜ ጀምሮ ቀበሌዎቹ በአፋር ክልል ስር የነበሩ ቢሆንም በትላንትናው ዕለት ግን የሶማሌ ክልል መንግስት ይህንኑ ስምምነት ውድቅ ማድረጉን፣ ሶስቱ ቀበሌዎችም ወደ ሶማሌ ክልል እንዲመለሱ መወሰኑን፣ የእነኚህ ቀበሌዎችና ሌሎች በድንበር አካባቢ የሚኖሩ የሶማሌ ክልል ነዋሪዎችን ደህንነት የሶማሌ ክልል የጸጥታ ኃይል እንዲያስከብር መወሰኑንም የአሜሪካ ድምጽ መዘገቡ ይታወሳል። በጉዳዩ ላይ የአፋር ክልል መንግስት ያለውን አቋም ለማወቅ ያደረግነው ተደጋጋሚ ሙከራ አልተሳካልንም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮል ለዘገባው አመሰግናለሁ። አድማጮች፣ ውሳኔውን ተከትሎ ተቃዋሚው የአፋር ህዝብ ፓርቲ አሀፓ በዛሬው ዕለት ባወጣው የጽሁፍ መግለጫ አገራዊ ኃላፊነት የጎደለው ሲል ውሳኔውን ተችቷል። የሶማሌ ክልላዊ መንግስት ካቢኔ ውሳኔ ውጥረት ከማርገብና ለሰላም ከመስራት ይልቅ ጠባጫሪ ነው ሲልም የረዥም ጊዜ የጦርነት ታሪክ አለው ባለው የሁለቱ ክልል ህዝብ መካከል እርቀ ሰላም ጉባኤ እንዲደረግና የህዝብ ለህዝብ ትስስር እንዲጎለብት የፌዴራሉ መንግስት ልዩ ትኩረት እንዲሰጠው ሲል አሳስቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ወደ ኮሪያ ባህር ምስራቃዊ ዳርቻ በርካታ ሚሳይሎችን ማስወንጨፏን ተከትሎ እየናረ የመጣውን ወታደራዊ ፍጥጫ እንድታቆም ስትል ሶል ለፒዮንግያንግ ጥሪ ያቀረበች። የደቡብ ኮሪያ ፕሬዚዳንታዊ ቃል አቀባይ ባወጡት ጋዜጣዊ መግለጫ ሰሜን ኮሪያ ያካሄደችው የሚሳይል ሙከራ ባለፈው መስከረም ወር ከተደረሰው ወታደራዊ ስምምነት የሚጻረር ነው ብለውታል። ሶል አክላም ፒዮንግያንግ ፈጥና ወደ ድርድሩ እንድትመለስ የምትጠብቅ መሆኗን አመልክተዋል። ሰሜን ኮሪያ ዛሬ ያደረገችውና ቆስቋሽ ነው የተባለው የአሁኑ የሚሳኤል ተኩስ ሙከራ ዛሬ የተሰማው የመጨረሻውን በሰሜን ኮሪያና በዩናይት ስቴትስ መካከል በፒዮንግያንግ የኒውክሌር ጦር መሳሪያ የኒውክሌር ዙሪያ ጀምረውት የነበረውን ድርድር ያለ ፍሬ መፍረስ ተከትሎ ነው። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዛሬው ዕለት በጉዳዩ ላይ በሰጡት አስተያየት አሁንም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር አንዳች ስምምነት እንደርሳለን ብለው የሚያምኑ መሆናቸውን ተናግረዋል። 136 ተሳፋሪዎችንና 7ቱን የበረራ አገልግሎት ሰራተኞቹን እንዳሳፈረ አንድ ቦይንግ 737 አውሮፕላን በዩናይት ስቴትሱ ጃክሰንቪል ከተማ የባህር ኃይል አውሮፕላን ጣቢያ ለማረፍ በማኮብኮብ ላይ ሳለ አቅራቢያ ወደሚገኝ የሴንት ጆን ወንዝ ተንሸራቶ መግባቱ ተገለጠ። ከፍተኛ ነጎድጓድ የቀላቀለ ዝናብ በመውረድ ላይ ሳለ ነው ለማረፍ ወደ አውሮፕላን ጣቢያው በመቃረብ ላይ ያለው ከማኮብኮቢያው ጠርዝ ላይ ደርሶ የተንሸራተተው ተብሏል። 21 ተሳፋሪዎች ለሕክምና አቅራቢያ ወደሚገኝ ሆስፒታል ቢወሰዱም ሁሉም በመልካም ጤና ላይ እንደሚገኙም ተዘግቧል። የአደጋውን ምክንያት በመጣራት ላይ ነው። ፋኒ የሚሰኝ ቅጽል የተሰጠውና ምስራቃዊ ህንድን ከፍተኛ ውድመት አድርሶ ያለፈው አውሎ ንፋስ የቀላቀለ ከፍተኛ ዝናብ ዛሬ ባንግላዴሽን ሲመታ ኃይሉ በመቀዝቀዙ ተጨማሪ በሰው ህይወት ላይ ያደርሳል ተብሎ የተሰጋው ጥፋት መቀነሱ ተዘገበ። ዛሬ በፍልስጤም ሐማስ ከሚቆጣጠረው ጋዛ ሰርጥ አማጽያን ቁጥሩ እጅግ የበዛ ሮኬት ማስወንጨፋቸውን የእስራኤል ጦር ሰራዊት አመለከተ። ባጻፋውም የአየር ድብደባ ማድረጉ ተመልክቷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።
የዓለም ዜናውን አደመጠን። የቅዳሜ ልዩ ፕሮግራማችን ይቀጥላል። ከዚህም ከዚያም ወደ መጀመሪያው ቅንብር እናልፋለን። በነገራችን ላይ አድማጮች፣ ዛሬ ቅዳሜ የሙዚቃ ቃና እንዳትጠብቁ፣ ሰፋ ያሉ ዝግጅቶች ወይም ቅንብሮች ስላሉን ለዛሬ የሙዚቃ ቃና አይኖርም። ወደ መጀመሪያው የዘገባ ርዕስ አልፋለሁ። ሊቢያ ውስጥ ግጭት እንደገና በመቀስቀሱ በዚያች አገር የሚገኙ ስደተኛ ኢትዮጵያውያን ችግር ውስጥ መሆናቸው ተሰማ። በተለይ አቡ ሳሊም የማቆያ ስፍራ ያሉ ስደተኞች ሁኔታው እጅግ አስፈሪ እንደሆነ ይናገራሉ። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር UNHCR ስደተኞቹን ሰላማዊ ወደሆነ ስፍራ እያዘዋወርኩ ነው ብሏል። ገልሞ ዳዊት ነው ዘገባውን የላከልን።
በዚህ ባገባደድ ነው የሚያዝያ ወር መጀመሪያ በሊቢያ ትሪፖሊ የተቀሰቀሰው ግጭት ለስደተኞች ስጋት ሆነዋል። በትሪፖሊ ከተማ አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ያሉ ኢትዮጵያውያን አደገኛ ሁኔታ ውስጥ ነን ብለዋል። በያነብዶ እንደ አውሮፓውያን አቆጣጠር በ2015 ዓ.ም ነው ወደ ሊቢያ የገባው። አሁን አቡ ሳሊም በሚባል የስደተኞች መጠለያ ውስጥ ነው የሚኖረው።
በጣም ችግር ውስጥ ነው ያለ ነው። በቅርብ ጊዜ እንኳን የአካባቢው ሚሊሻዎች በኢትዮጵያ ዜጎች ላይ ተኩስ ከፍተው ጉዳት አድርሰውባቸዋል። በተለይ ባለትዳር የሆነውን ሰዎች እዚህ ውስጥ አስከርተውን ይሄው ቀንና ሌሊት በከባድ መሳሪያና በአውሮፕላን አካባቢያችን ይደበደባል እና በጣም ችግር ውስጥ ነን።
በያን አክለው በዚሁ ሚያዝያ ወር አጋማሽ ቃስር በንገሺር በሚባል የሊቢያ ግዛት በስደተኞች መጠለያ ውስጥ ይኖሩ የነበሩ ኢትዮጵያውያን ተኩስ ተከፍቶ ሰዎች መቁሰላቸውን ተናግረዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት UNHCR ጦርነቱ እየተካሄደ ካለበት ቦታ እንዲያወጣቸው ጠይቃቸዋል ወይ? በቀጣይ ለበያን ያቀረብኩት ጥያቄ ነበር።
ወላይ ኑቲ ዋይ ከዘኑቲ ኑኒ ላልቺሶ አመቦደ ኑቲ
በእውነት ጉዳያችሁ እኛን አይመለከትም ብለውናል። የዩኤንኤችሲአር ሰዎች 400 ሰዎችን ከዚያ አስወጥተዋል። ብዙዎቹ ኤርትራውያን ናቸው። አራት ትዳር ያላቸው ኢትዮጵያውያንም አሉበት። የተቀራችሁት እኛ ምንም ስለ እናንተ ተጠያቂነት የለንም የሚል ምላሽ ነው የሰጡን።
ከአቡ ሳሊም መጠለያ የተላለፉት ኢትዮጵያውያን አሁን ያሉበት ሁኔታ የተሻለ መሆኑን ተናግረው፣ ነገር ግን በቀጣይ ምን ሊከሰት ይችላል የሚለው እንደሚያሰጋቸው ተናግረዋል። ከዚህም በተጨማሪ በሊቢያ ከስደተኞች መጠለያ ጣቢያዎች ውጪ የሚኖሩ ኢትዮጵያውያን አሉ። ተማም አብደላ ከባለቤቱ ጋር ሊቢያ መኖር ከጀመረ 2 ዓመቱ ነው።
በይፋ ውጭ ወጥቶ እየሰራ ያለ ሰው የለም። እንኳን እኛ የአገሩም ሰው በፍርሃት ነው ያለው። ቤተሰቤን ደግሞ አንዳንዴ ሁኔታውን አይተን ወጥተን ቀን ስራ ሰርተን 20 ወይም 30 ብር ካገኘን ዳቦ ገዝተንበት ነው የምንኖረው።
የዓለም አቀፉ የስደተኞች ድርጅት UNHCR በትሪፖሊ ግጭት ከተቀሰቀሰ ወዲህ በስደተኞች ላይ ጉዳት እየደረሰ መሆኑን አስታውቋል። ሚያዝያ 16 2011 ዓ.ም በቃሲር በንገሺር በሚባል የስደተኞች መጠለያ ላይ በታጣቂዎች በተከፈተ ተኩስ 12 ስደተኞች መቁሰላቸውም ድርጅቱ አስታውቋል። ማቲው ብሩክ የዩኤንኤችሲአር ሊቢያ ቅርንጫፍ ቢሮ ምክትል ኃላፊ በአሁኑ ሰዓት ትሪፖሊ ለስደተኞች አደገኛ ቦታ ሆነዋል ብለዋል። ሚስተር ብሩክ ድርጅታቸው UNHCR በዚህ ወር ብቻ 825 ስደተኞችን ጦርነት እየተካሄደባቸው ካሉ ቦታዎች ማዘዋወሩን ገልጸው ሌሎች 3000 ስደተኞች ግን አሁንም በአጣብቂኝ ውስጥ ናቸው ብለዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ወደ ቀጣዩ ዘገባ እናልፋለን። ከምግብ እጥረትና ከተጓዳኝ እክሎች የተነሳ ባለፉት 7 ሳምንታት ብቻ 18 ሕፃናትና 4 አዋቂዎች መሞታቸውን የጌዴኦ ዞን ጤና መምሪያ ይፋ አድርጓል። 2239 ሕፃናት ለከፍተኛ የምግብ እጥረት መጋለጣቸው የታወቀ ሲሆን 374 ሕፃናት በአሳሳቢ ሁኔታ ላይ ስለሚገኙ ማገገሚያ ማዕከል ገብተዋል። በኦሮሚያ ክልል ምዕራብና ምስራቅ ጉጂ የተፈናቀሉ የጌዴኦ ተወላጆች አሁንም ለተለያዩ ችግሮች መጋለጣቸውን ይናገራሉ። ተፈናቃዮች ወደ ቀያቸው ተመለሱ የተባለው አሉባልታ መሆኑ የተነገረ ሲሆን በአካባቢው ያለው የደህንነት ስጋት ከተቀረፈና ወንጀለኞችም በሕግ ተጠየቁ ቶሎ ወደ ቀያቸው መመለስ እንደሚፈልጉ ይናገራሉ። በሌላ በኩል ተፈናቃዮችን በቋሚነት በማቋቋሚያ ዙሪያ በአዋሳ ከተማ የመከረው የሁለቱ ክልሎችና የፌዴራል መንግስት ባለስልጣናት ውይይት ላይ 5500 ተፈናቃዮች ከቅርጫ ከተማ ወደ ቀያቸው መመለሳቸው ተገልጧል። የአዋሳ ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ሪፖርት ልኮልናል።
ከኦሮሚያ ክልል ምዕራብና ምስራቅ ጉጂ ዞኖች ተፈናቅለው በገዲዮ ዞን የሚገኙ ተፈናቃዮች አሁንም ለከፋ ችግር እንደተጋለጡ ናቸው። የሚደረግላቸው ሰብአዊ ድጋፍ በቂና ወጥ ባለመሆኑ እንዲሁም ከምግብ እጥረት የተነሳ ህጻናት ያለ ጊዜያቸው የሞት ሰለባ እየሆኑ ነው። የውሃ እጥረትና የአካባቢ ንጽህና ችግር ጊዜውም የዝናብ ወቅት ከመሆኑ ጋር ተደራርቦ ለዜጎች ኑሮ ፈተና ሆኗል። በዚህ ምክንያትም ህጻናትና እናቶችን ጨምሮ በምግብ እጥረትና በተያያዙ ችግሮች 24 ዜጎች እስከ ወዲያኛው አሸልበዋል። የገዲዮ ዞን የጤና መምሪያ ኃላፊ አቶ ፍቅረ ብላሶ ይህን ነው ይፋ ያደረጉትም።
ከሽፋን አንጻር 90% ያህል ህጻናትን ለመድረስ ሞክረናል። በገደብ ወደ 10 ህጻናት ምግብ እና ከምግብ ጋር ተያያዥ ችግሮች ህጻናት ሞተዋል። ዲላ ፈራር ሆስፒታል ከተው 8 ህጻናት ሪፖርት ተደርጎልናል። ይሄ ብቻውን ህጻናት ከስርዓተ ምግብ ጋር ተጓዳኝ ችግሮች ጋር የሞቱ ህጻናት እስከ 18 እስካሁን ሪፖርት ተደርጎልናል። በድምሩ ስናየው ቢያንስ ከአጠቃላይ ህጻናትና አዋቂዎች እስከ 24 አካባቢ የሞት አደጋ ተመዝግቧል። አገልግሎት እና ህክምና እየተረዱ ማለት ነው።
90245 እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ያሉበት ደረጃ መለካት የተቻለ ሲሆን ከዚህ ውስጥም 17000 የሚሆኑ ህጻናት ለመካከለኛ የምግብ እጥረትና በአልሚ ምግብ መታከም የሚችሉ ሲሆን 2239 ህጻናት ደግሞ ለከፍተኛ የምግብ እጥረት እየተጋለጡ ናቸው ብሏል። በአሳሳቢ ሁኔታ ላይ የሚገኙ 374 ህጻናት በተቋቋሙ ማገገሚያ ማዕከላት መግባታቸውን ገልጿል። 13 የጤና ተቋማት ለተፈናቃዮች ተዘጋጅተው አገልግሎት እየሰጡ ሲሆን ነፍሰ ጡር እናቶችም ተመሳሳይ ችግር እንደገጠማቸው ኃላፊው ተናግሯል።
ነፍሰ ጡር እናቶች ወደ 54000 ስክሪን አድርገናል። ከዛ ውስጥ ወደ 16000 የሚሆነው መካከለኛ ምግብ እጥረት ያለባቸው እናቶች አሉ። እነሱን አልሚ ምግብ ሙሉ በሙሉ እንዲደርሳቸው አድርገናል። ይሄ የሚያሳየ ነገ ጉዳዩ ላይ በጣም ተረባርቦ መስራት ካልተቻለ ጉዳቱ ሊጨምር ይችላል።
ዜጎች አሁንም ያሉበት ሁኔታ ለጤና አስጊ መሆኑን መገለጹትም ወረርሽኝ ሊያስከትል የሚችሉ ነገሮች መኖራቸው የሚታወቅ ሲሆን ከቅርብ ጊዜ ወዲህ ደግሞ በሳምባ ምች በሽታ የሚታመሙ ህጻናት ቁጥራቸው ጨምሮ ነው ያሉትም። የመድኃኒት እጥረት መኖሩን ገልጸው መጠለያ ጣቢያዎችን ማሻሻል እንደሚገባ አቶ ፍቅሩ ተናግረዋል። በይርጋጨፌ መጠለያ ጣቢያ ከስምንት ልጆቻቸው ጋር የተጠለሉ ወይዘሮ የመበት ጸጋዬ አሁንም ለተለያዩ ችግሮች መጋለጣቸውን ተናግሯል። የሚሰጣቸው ምግብ አነስተኛ ከመሆኑ የተነሳ ለረሃብ መጋለጣቸውና ከዚህ ጋር በተያያዘ ልጆቻቸው በየጊዜው እንደሚታመሙ ተናግሯል። ከቃለ መጠይቁ በኋላ እጄን የጎትቶ ያሳዩኝ መጠለያቸው በተቀዳደሉ ሸራም በእንሰት ኮባና ቡትቶ ማዳበሪያ የተበጀ ሲሆን እንኳንስ ዝናብና ብርድ ሊከላከል ለፀሐይም ሁነኛ ጥላ የማይሆን ወለሉም ሰሞኑ በጣለው ዝናብ ረግረጉ የተሞላ ከአፍንጫው ስር ደግሞ እጅግ ንጽህናው ያልተጠበቀ መጸዳጃ ቤት ያለበት ሚጢጢ ታዛ ነው። ይህንን ካሳዩኝ በኋላ ነው ወይዘሮ ቤት ኑሮዬ በአሳሳቢ ደረጃ ነው የሚገኘው ያሉትም።
በቃ ይሄ የማይባል ነው ኑሮዬ። አሁን ዝናብ በዘንብ የማድርበትን መጠለያ ማየት ትችላላችሁ፣ የማድርበትን ቦታ ማየት ትችላላችሁ። ስምንት ልጆች አሉ፣ ከባለቤቴ ጋር 10 ነን እና ልጆቼ በጣም እየተሰቃዩ ነው። አንስቼ የምሰጣቸው የምመግባቸው ነገር የለም።
ከምዕራብ ጉጂ ዞን ቅርጫ ወረዳ ከተፈናቀሉ አንድ ዓመት እንደሞላቸው የተናገሩት አቶ ግርማ ጎዳናም ለውስብስብና ኢሰብአዊ ችግሮች መጋለጣቸውን ተናግሯል። እስካሁን ይሄ ነው የሚባል መፍትሄ በተጨባጭ አለማየታቸውን ገልጸው የገዲዮ ተፈናቃዮች ወደ ቀያቸው ተመልሷል ተብሎ በመንግስትና በመንግስት ብዙሃን መገናኛ የተላለፈው መረጃ አሉባልታ መሆኑን ተናግሯል። ይህን የተናገሩት አቶ ግርማ የአካባቢው ደህንነት ከተረጋገጠና በዜጎች ላይ ኢሰብአዊና አሰቃቂ ጥቃት ያደረሱ ግለሰቦች በህግ ጥላ ስር ከዋሉ ወደ ቀያቸው ለመመለስ አይናቸውን እንደማያሹ ገልጸዋል።
አናውቅም የትኛው ቦታ ላይ ግዶ ከጉጂ ጋር ታርቀዋል የተባለበትን እኛም እንደ ተፈናቃዮች ኮሚቴ ያለን ተወካይ ያለን ዲላማ ያሉት አሉ፣ ተወካይ ያላቸው ባለስልጣኖቻችንም አሉ። ምንም በማያውቁበት ሁኔታ እንዴት እንዳደረጉ እና እኛ አናውቅም። ሁለቱን ሰው አሳስመው ታርቋሉ። ትላንትም ወንድማሞች ናቸው ተብሏል ታርቃቸዋል የሚባል ወሬ ሰማን። ከዛ በኋላ ተሄዳላችሁ መንግስት ተገባለንን ቃል ክዳን አንድ እንኳን የህግ በላይነትን ሳያስከብረን መልሶ መቋቋሚያ ሳደርግልን በታጠቀ ኃይል ውስጥ እነሱ ራሳቸው እዛ ውስጥ እዛ ያሉት ጉጆች ራሳቸው አሁን እየተፈናቀሉ ናቸው ባሁን ጊዜ ማለት ነው። ስለዚህ ምንም ባልተመቻቸበት ከተፈናቃዮቹ አንድ እንኳን የተመለሰም የለም።
ይህ ዜና እስከተዘጋጀበት ጊዜ ድረስ በርግጥም ከኦሮሚያ ክልል ምዕራብና ምስራቅ ጉጂ ዞኖች ተፈናቅለው ወደ ገዲኦ ዞን ከመጡ ተፈናቃዮች ውስጥ ወደ ጉጂ ዞን የተመለሱ ዜጎች እንደሌሉ ለማወቅ ተችሏል። ይሁን እንጂ ከምዕራብ ጉጂ ዞን ቀርጫ ወረዳም ገጠር ቀበሌያት ተፈናቅለው እዛው ቀርጫ ከተማ ተጠልለው የነበሩ ቁጥራቸው ግን እዚህ በገዲኦ ከሚገኙት ጋር ስነጣጥር ኢምንት ሊባል የሚችሉ ዜጎች ወደ ቀያቸው ተመልሷል። በሌላ በኩል ከሁለቱም አካባቢዎች የተፈናቀሉ ዜጎችን በቋምነት በማቋቋም ዙሪያ ሰሞኑን በዋሳ ከተማ በመከረው የፌደራልና የሁለቱ ክልሎች ባለስልጣናት ውይይት ላይ 5500 ተፈናቃዮች ከሚገኙበት ቀርጫ መጠለያ ጣቢያ ወደ ቀያቸው መመለሱን የኦሮሚያ ክልል ምክትል ፕሬዝዳንት አቶ አህመድ ቱሳ መናገራቸው ይታወሳል። እስከ ሚያዝያ 17 2019 ዓ.ም በመጀመሪያ ዙር 15000 ዜጎችን እንዲሁም ሁሉንም ተፈናቃዮች ሙሉ በሙሉ እስከ ሚያዝያ 30 ድረስ ወደ ቀያቸው ለመመለስ መርሃ ግብር ተይዞ የነበረ ቢሆንም ወሩ ሊያልቅ የተቀሩት ቀናት 5 ብቻ ናቸው። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ከጌዲዮ ዞን ዲላም።
የሚቀጥለው ዘገባ ደግሞ እነሆ ዝግጅታችን ይቀጥላል። እስከ ምሽቱ 4 ሰዓት አድማጮቻችን፣ ካሁን በፊት የትግራይ ክልል የተለየ ተጠቃሚ ሆኗል በማለት በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይተገበሩ ለማድረግ እንቅስቃሴ ተጀምሯል ይላሉ የትግራይ ክልል ምክትል አስተዳዳሪ ዶክተር ደብረጽዮን ገብረ ሚካኤል። ምክትል ርዕሰ መስተዳደሩ ወቅታዊ ጉዳዮችን አስመልክቶ በሰጡት መግለጫ የክልሉን ልማት ለማቀላጠፍ እንዲሁም መልካም አስተዳደር ለማስፈን በቀበሌዎች የነበረ የአስተዳደር አደረጃጀት እንደ አዲስ ተዋቅሯል ብለዋል። ከፌዴራል መንግስት ምላሽ ለማግኘት ያደረግኩት ጥረት አልተሳካም የሚለን ሙሉጌታ አጽባ ዘገባውን ልኳል። በነገራችን ላይ ትላንትና ጀመር አድርገን በቴክኒክ ምክንያት የተቋረጠ ነው የሙሉጌታ ዘገባ። ሙሉ ዘገባ ነው።
የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል ከትናንት በስቲያ በወቅታዊ ጉዳዮች ላይ መግለጫ ሰጥቷል። 2 ሰዓት ከ20 ደቂቃ የፈጀው የምክትል ርዕሰ መስተዳድሩ መግለጫ ይበልጥ ያተኮረው በክልሉ ሰላም፣ ልማትና መልካም አስተዳደር ላይ ነበር። በትግራይ ገጠር አካባቢዎች ከመሬት አስተዳደር ጋር ተያይዞ የነበረው መዋቅር ዋነኛ ችግር እንደነበር የገለጹት ዶክተር ደብረጽዮን የችግሩ ምክንያት ሆነው የቆዩት የመሬት አስተዳደር ዳኝነት መዋቅሮች ሙሉ በሙሉ እንዲፈርሱ መደረጉ አስረድቷል። በክልል ውስጥ የገጠር አስተዳደሮች በበጎ ፈቃደኞች ይመሩ እንደነበር፣ ይህም በሂደት የህዝብን አገልግሎት እየጎዳ መምጣቱ በተካሄደው ጥናት ከህዝብ ጋር በተደረገው ውይይትም መረጋገጡ ገልጸዋል። ችግሩ በዘላቂነት ለመፍታት በየቀበሌው በህዝብና ምክር ቤቶች የሚመረጡ አብዛኛዎቹ የመጀመሪያ ዲግሪ ያላቸው ወጣቶች በቀዋሚነት ተቀጥሯል ብለዋል። በማህበራዊ ፍርድ ቤት የነበረውን አገልግሎት አሰጣጥ ሌላውን የክልሉ ህዝብ ከሚማረርባቸው መዋቅሮች መካከል በመሆኑ የህግ ጉዳዮች ወደ መደበኛ ፍርድ ቤት እንዲዛወሩ በማድረግ በማህበራዊ ፍርድ ቤቶች ይሰጡ የነበሩ አገልግሎቶች እንዲቀነሱ ተደርጓል።
ለዚህ ትግራይ መንግስቲ ካብ ታሕቲ ይቅየር ይዘሎ ብስሩ።
ስለዚህ በትግራይ መንግስት ከታች እየተቀየረ ነው ያለው፣ ከመሰረቱ ነው እየተሰራ ያለው። ይህንንም ልናግዘው ይገባል። ከመሰረቱ እየተስተካከለ ያለ መንግስት ደግሞ ከዛ በኋላ ብዙ ጊዜ አይወስድም ሌሎችም ለማስተካከል ነው ያሉት። ከገጠር ወደ ከተማ በሚካለሉ አካባቢዎች የሚኖሩ አርሶ አደሮች ላይ ጉዳይ እንደተናገሩት አርሶ አደሮች የተሻለ ህይወት እንዲኖራቸው እንጂ ተፈናቅለው ወደ ከፋ ድህነት የሚገቡበት ስርዓት እንዲኖር መንግስት አይፈልግም ብለዋል። አርሶ አደሮችና ወጣቶችም ተጠቃሚ ለማድረግ መንግስት እየሰራ መሆኑን ጠቅሰው በዚህም በ10 ሺዎች የሚቆጠሩ ወጣቶች የመኖሪያ ቤት መሬት እየተሰጣቸው ነው ሲሉም ገልጸዋል። በመቀለ ዙሪያ የሚኖሩ ወጣቶች ያላቸውን የመሬት ጥያቄ አስመልክቶ ከነዋሪዎቹ ጋር መወያየታቸውን የተናገሩት ዶክተር ደብረጽዮን የአፈጻጸም ችግሮች እንዳሉና በተጨማሪም ሂደቱ ውስብስብ ስለሆነ ለመፍታት ጥረት እየተደረገ እንደሆነ ገልጸዋል። በትግራይ ውስጥ የህዝቡን አንድነት ለማፍረስ የሚንቀሳቀሱ ኃይሎች እንዳሉ የጠቆሙት ምክትል አስተዳዳሪው በቅርብ ጊዜ ባንዳ ብለው የተናገሩትን ሲያብራሩ ይህ ቃል ግለሰቦች እንጂ ጥያቄ የሚያቀርብ ማህበረሰብ ወይም ለፖለቲካ ፓርቲ አይመለከትም ብለዋል።
ህዝቡ ተረጋሕሊፎም ንስአላይ ክሳትሐ ወልደል ዘሎ
የትግራይ ህዝብ አሳልፈው ለጠላት የሚሰጡና እንዲበታተን እንዲጠቃ የሚፈልጉ ናቸው። ባንዳ ተላላኪ ማለት ነው። በብር በጥቅም ወይም በስልጣን የሚሰማራ ነው። የመልካም አስተዳደር ጥያቄ ያነሳ አይደለም። እሱማ ችግሩ ሊፈታለት የሚገባ ነው። በትግራይ ብሮች እየተበተኑ ናቸው። ዘመቻም አለ። አንድነትን ለማፍረስ ይህንን የሚያደርጉ ግን ጥቂት ናቸው። በቁጥር ትግራይ ለማደፍረስ አጀንዳ የተሰጣቸው ናቸው። ልናውቃቸው ይገባል። በተግባርም እየታየ ነው። ከወጣትም ከህዝቡም ጋር የሚተሳሰር አይደለም። እንዲሁም ለፓርቲ ባንዳ አላልንም ነው ያሉት። ይህንን ድርጊት እየፈጸሙ ናቸው ያሏቸው ሰዎች ስም ግን ምክትል ርዕሰ መስተዳድሩ ከመግለጽ ተቆጥበዋል። የትግራይን ሰላም በመጠበቅ አኳያ ህዝቡን ከማስተባበር በተጨማሪ የጸጥታ መዋቅሩን መጠናከሩንና ይህንንም እንደሚቀጥል ተናግሯል። በአሁኑ ወቅት በክልሉ አስተማማኝ ሰላም እንዳለና ኢንቨስትመንቱም እየተጠናከረ እንደሆነ፣ ከዚህም አኳያ የውጭ ሀገር ዲፕሎማቶች በየጊዜው ወደ ትግራይ በብዛት እየመጡ ይህንንም ሰላም ለሌሎች በምሳሌነት እየገለጹ መሆናቸውን ነው ዶክተር ደብረጽዮን ያመላከቱት። ቀጣይ ክረምት የዝናብ እጥረት ሊኖር እንደሚችል የሜትሮሎጂ ትንበያ አለ ብለዋል። በዚህም መሰረት ህዝብ የመቆጠብ ባህል ሊያሳድግ ይገባል በማለትም ተናግሯል። በአሁኑ ጊዜ ከሌሎች የኢትዮጵያ አካባቢዎች ተፈናቅለው በትግራይ ውስጥ የሚገኙ ከመቶ ሺህ በላይ የትግራይ ተወላጆች አሉ። ለእነዚህም የማቋቋም ስራ እየተፈጸመ መሆኑን፣ ከኦሮሚያ ክልል የተፈናቀሉ መልሶ የማቋቋም ስራ የኦሮሚያ ክልል መንግስት እንደሚሰራ ቃል መግባቱ ተናግሯል። የሚበዙ ተፈናቃዮች ከአማራ ክልል መሆናቸው የተናገሩት ምክትል ርዕሰ መስተዳድሩ ከክልሉ ጋር ስለ መልሶ ማቋቋም ከመወያየት በፊት በሰላም ጉዳይ ነው መወያየት የሚያስፈልገው ብለዋል። በየአካባቢው ለሚከሰቱ ግጭቶችና ለሰዎች ህይወት መጥፋት ሰበቡ አመራሩ መሆኑን አውቆ ወደ መፍትሄ ከመሄድ ይልቅ የችግሩ ፈጣሪ ህወሓት ነው በማለት የሚሰጠው ገለጻ እስካሁን ያልተፈታ ትክክለኛ ያልሆነ አመለካከት ነው በማለትም ተናግሯል። አርሶ አደሮች ለግብርና ግብዓቶች ብለው በክልሉ መንግስት ዋስትና የወሰዱትን ብድር ባለመመለሳቸው የፌዴራል መንግስት ብድሩን ከበጀት መቁረጥ ጀምሯል ብለዋል ዶክተር ደብረጽዮን።
ከዚህ የተመለሳ በዋንን ስለዚህ መለስ ክሞን በጀት ነው ክልል ወስድ የለ
በጊዜው ብድር ስላልተመለሰ ከክልል በጀት ወስዳለሁ ብሏል። የግል ብድር ስላልተመለሰ እየተጎዳ ያለው ክልሉ ነው። በዚህም ቀላል መንገድ የክልሉ መንግስት መያዝ ሆኗል። አሁንም ተጀምሯል በጀት መቁረጥ። 200 ሚሊዮን ብር ተቆርጧል። በቀጣይ ሰኔም እንደሚቆረጥ ተገልጿል። እንደዚህ እያልን መስራት አንችልም ብለዋል። ፌዴራላዊ ስርዓቱና ህገ መንግስቱ አሁንም አደጋ ላይ ነው ያሉት ምክትል ርዕሰ መስተዳድሩ ኢትዮጵያ የምታወቅበት ሰላም ደፍርሶም በአገር ውስጥ መፈናቀል ስሟ በቀዳሚነት እየተጠራ በመሆኑ ይህ ለእኛ ውርደት ነው ብለዋል። ባለፉት ዓመታት ክልሉን በተለየ ሁኔታ ተጠቅሟል በሚል በፌዴራል መንግስት የሚፈጸሙ አዳዲስ ፕሮጀክቶች እንዳይሰሩ የማድረግ እንቅስቃሴም ተጀምሯል ሲሉ ተናግሯል።
ትግራይ ሕልፍ ተጠቂሙ ዝብል ፌዴሬሽን ቤት ምክር አጀንዳ አለው። አጀንዳ ይዚ
ትግራይ የበለጠ ተጠቅሟል የሚል በፌዴሬሽን ምክር ቤት አጀንዳ ሆኗል። በመንገድና ሌሎች መሰረተ ልማቶች እያነሱ በአንዳንድ አጀንዳዎችም ውሳኔ ያሳልፈዋል። የተለየ ስለተጠቀመ ትግራይ ሊሰራለት አይገባም። የተጎዳን ክልሎች ስላለን ካሳ ስጡን እያሉ ናቸው። የሀገርን ሀብት ብቻቸውን መጠቀም የሚፈልጉ አካላት ይህንን ጉዳይ ጀምረውታል ብለዋል። ኢትዮጵያና ኤርትራ የህዝብ ግንኙነት እንዲጠናከር የትግራይ ክልላዊ መንግስትና ህዝብ እንደሚሰሩ፣ ስለ ኢትዮጵያና ኤርትራ ግንኙነት ወያነ ከፌዴራል መንግስት የተለየ አቋም አለው የሚባለውም ስህተት ነው። አሁንም የክልሉ ህዝብና መንግስት ከኤርትራ ህዝብ ጋር አብሮ ለማደግ የላቀ ፍላጎት ያለው መሆኑን ነው የገለጹት። ከፌዴሬሽን ምክር ቤት እንዲሁም በበጀት ጉዳይ ከፋይናንስና ኢኮኖሚያዊ ትብብር ሚኒስትር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም።
ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የቅዳሜ ከዚህም ከዚያም ዝግጅት ነው የምትከታተሉት። አሁን ሰፋ ያለ የውይይት ፕሮግራም ይኖረናል። ውይይት በፕሬስ ነጻነት ቀን ስለ ኢትዮጵያ መገናኛ ብዙሃን ነጻነት ሚና። ቀደም ባሉት ዓመታት የፕሬስ ነጻነት ቀንን ለመዘከር በዓለም አቀፍ ተቋማት የወጡ ሪፖርቶች ኢትዮጵያን የመናገርና የመጻፍ ነጻነት የሌለባት፣ ጋዜጠኞችና ጸሐፊዎችን በማሳደድና በማሰር እርምጃዎች ከመጀመሪያዎቹ አፋኝ አገራት ተርታ ይመድቧት ነበር። ዘንድሮ ደግሞ ኢትዮጵያ አንድም የታሰረ ጋዜጠኛ የሌለባት አገር ተብላለች። መደላድሉን ክፍት ላደረገችበት ለዚህ ተግባሯም 26ኛው የነጻነት ቀን በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ አዘጋጅነት በኢትዮጵያ አስተናጋጅነት አዲስ አበባ ላይ በስፋት ተከብሯል። ጽዮን ግርማ ኢትዮጵያ ጋዜጠኞች ከእስር ነጻ ማድረጓ ብቻውን የነጻነት አገር ያሰኛታል ወይ የሚል ጥያቄን አንስታ ባለሙያዎችን አወያይታለች። ውይይቱ በፌስቡክ ገጻችን የተካሄደ ሲሆን ለሬዲዮ አድማጮቻችን ይሆን ዘንድ ደግሞ አሰናድተን እንዲህ አቅርበነዋል።
ሰላም የተከበራችሁና የተወደዳችሁ የአሜሪካ ድምጽ የሬዲዮ ፕሮግራሞቻችን አድማጮች፣ የፌስቡክና የድረገጾቻችን ተከታታዮች እንዲሁም በዩቲዩብ ገጻችን ዝግጅታችንን ለምትከታተሉ፣ ለምታደምጡን፣ አስተያየቶቻችሁን ለምትሰጡና ከኛ ጋር ለምትሆኑ አድማጮች እንደምን ሰነበታችሁ እንደምን ቆያችሁን። የ2019 ወይም በኢትዮጵያውያን አቆጣጠር የ2011 ዓመተ ምህረት 26ኛው የዓለም የፕሬስ ነጻነት የሚከበርበት ቀን ነው። ይህ ቀን በተለየ በኢትዮጵያ እየተከበረ ይገኛል። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ አማካኝነት በኢትዮጵያ እየተከበረ ይገኛል። ተቀደም ባሉት ዓመታት ግን በየዓመቱ በሚወጡት ሪፖርቶች ዓለም አቀፍ ሪፖርቶች ኢትዮጵያ የነጻነት ሀገር አይደለችም ትባል ነበር እና አሁንስ የነጻነት አገር ናት ወይ? ጋዜጠኞች አለመታሰራቸው፣ ጋዜጠኞች እስር ቤት አለመሆናቸው ነጻነቷን ያረጋግጣል ወይ የሚል ጥያቄን ይዘን ባለሙያዎችን ነው የጋበዝ ነው። መጀመሪያ የእንግዶችን እዚህ ስቱዲዮ በአካል በስልክ ደግሞ ሁለት እንግዶች አሉና እነሱን አስተዋውቀን ወደ ምንወያይበት ሀሳብ እንገባለን። አጠገቤ ካለው እንግዳ ልጀምር። አቶ ዮሴፍ ሙልጌታ የፍሪደም ሀውስ። ፍሪደም ሀውስ እንግዲህ አንዱ ከዓለም አቀፍ ተቋማት የአገራት ያላቸውን የመብት ደረጃ ለካ እየመተረ በየአመቱ ሪፖርት የሚያወጣ ድርጅት የዛ ከፍተኛ ባለሙያ ነው። ዮሴፍ እዚህ ስቱዲዮ ስለመጣ ከኛ ጋር ስለሆንክ በጣም እናመሰግናለን።
እኔም አመሰግናለሁ ጽዮን።
ሁለተኛው እንግዳዬን ወደ ሚኒሶታ በስልክ ነው የያዝናቸው። ወደ ሚኒሶታ ነው የምንወስዳችሁ። እንግዲህ ውይይታችንን ካላችሁ ሙያ አንጻር ሁላችሁንም አንቱ ብለን ውይይታችን ብናደርግ በጣም የተመረጠ ይሆን ነበር፣ ግን እናንተ ባላችሁት መሰረት ወጣቶች ስለሆንን በአንተ ስላላችሁ ሁላችሁንም አንተ ብዬ ነው ማስተዋውቀው። ዶክተር እንዳልካቸው ጫላ ሚኒሶታ ነው የምትገኘው። በኮሚኒኬሽን እና ጋዜጠኝነት በሃምሊን ዩኒቨርሲቲ ውስጥ ረዳት ፕሮፌሰር ነህ። እንደምን አለ?
አመሰግናለሁ።
እሺ፣ እኛም እናመሰግናለን። ሁለተኛው እንግዳችን ደግሞ ዶክተር ቴድሮስ ወርቅ አለማው፣ አንተም እንደዚሁ በኦሃዮ ክፍለ ግዛት በሚገኘው ኬንት ስቴት ዩኒቨርሲቲ ውስጥ የዓለም አቀፍ ኮሚኒኬሽን ረዳት ፕሮፌሰር ነህ። ከዶክተር ቴድሮስ ከአንተ ጋር እንኳን ከዚህ ቀደም በምንም አይነት ውይይት አልተገናኘንም። አዲስ እንግዳ ነህ ነው የምለው ለአሜሪካ ድምጽ። አንተም እንኳን ደህና መጣህ። በፖለቲካ ኢኮኖሚ እና ኮሚኒኬሽን ላይ ነው የሰራኸው እና እንዲሁ በተለየ ከአንተም የምንፈልገው አስተያየት አለ። እንኳን ወደ አሜሪካ ድምጽ ስቱዲዮ በስልክም ቢሆን በደህና መጣህ።
አመሰግናለሁ። እንኳን ደህና ቆየሽኝ ጽዮን።
እሺ፣ ሶስታችሁንም አመሰግናለሁ። እንግዲህ ውይይታችንን ለመጀመር ከቀደሙ ሪፖርቶች ነው የምጀምረው። እስቲ እሱን ሪፖርት ወደኋላ እንደው መለስ ብለን አንዷን በአስተያየት እንስማትና ከዛ በኋላ ተመልሰን ወደ ውይይታችን እንቀጥላለን።
We do see Ethiopia as one of the worst not only in the region but
Ethiopia እጅግ በጣም የባሰ አፈና ካለባቸው አገሮች አንዷ መሆኗን በዚህ ሪፖርት ላይ ተመልክተናል። ይህ ደግሞ ከአፍሪካ አገሮች ጋር ብቻ ተነጻጽራ ሳይሆን በመላው ዓለም ካሉት አገሮች ጋር ስትነጻጽር የሚያሳየው ይህን ነው። ምክንያቱም በኢትዮጵያ ያለው የኢንተርኔት አጠቃቀም ምቹነት በጣም አነስተኛ ነው። ይህም ከህዝቡ ቁጥር አንጻር ሲታይ 2% ብቻ ነው ኢንተርኔት ተጠቃሚው። ይህም ሆኖ ግን የዚሁ 2% የኢንተርኔት ተጠቃሚ ነጻነት በመንግስት በኩል ጫና ይደረግበታል። በጣም ብዙ ድረገጾች በኢትዮጵያ እንዳይታዩ ይታገዳሉ። በዚሁ የኢንተርኔት ተጠቃሚዎች ላይ በጣም ጥቂቶቹ መንግስትን ተችተው ሲጽፉም ይታሰራሉ፣ በአሸባሪነትም ይከሰሳሉ።
ይህንን እንግዲህ ያሉት በወቅቱ ሪፖርቱ ሲወጣ ሪፖርቱን ያዘጋጀው መስሪያ ቤት የአፍሪካ ሀገሮች ሲኒየር ፕሮግራም ኦፊሰር እና ሪሰርች አናሊስት ማይ ትራንግ ነበሩ። አሁን ከዚሁ መስሪያ ቤት ባለሙያ የሆኑት አቶ ዮሴፍ እዚህ ያሉና አሁን ኢትዮጵያ በምን ደረጃ ላይ ትገኛለች በመስሪያ ቤታችሁ?
አመሰግናለሁ። እንግዲህ ድምጻቸውን ካሰማሽን ባለሙያ እንደተረዳ ነው እንደመሰለኝ የተናገሩት በወቅቱ ስለወጣው የኢንተርኔት ፍሪደም ሪፖርት ነበረ። በሁሉም የነጻነትና የመብቶች አከባበር መለኪያዎች ኢትዮጵያ በወቅቱ የነበረችበት ደረጃ እንደተገለጸው በጣም አሳሳቢና ጥሩ ያልሆኑ ከሚባሉት በተደጋጋሚ ላለፉት ከ10ና 11 ዓመታት በላይ ነጻ ያልሆኑ ሀገሮች ምድብ ውስጥ ነበረች። የፕሬስ ፍሪደምን የተመለከተ ሪፖርት ኢትዮጵያ ውስጥ እየታየ ካለው የፖለቲካ ለውጥ ወዲህ ፍሪደም ሃውስ አላወጣም። ነገር ግን ባለፈው በዚህ በ2019 ጃንዋሪ የወጣው ፍሪደም ኢን ዘ ወርልድ ወይም የዓለም አቀፍ የነጻነት ሪፖርት እንደሚያሳየው ግን ትልቁ መመዘኛውን በተመለከተ ወይም የስቴተስ የሚባለው የፍሪደም ሃውስ መለኪያ ኢትዮጵያን አሁንም የሚያስቀምጠው ነጻ ካልሆኑ ሀገራት ምድብ ውስጥ ነው። ነገር ግን ባለፉት አንድ አመት ውስጥ የተከናወኑትን ሰፊ የፖለቲካ ለውጦች እንዲሁም በህዝቡ መካከል የሚታየውን የተስፋና የአወንታዊ ነገሮች ይመጣሉ የሚል ኤክስፔክቴሽንን በመገምገም እንዲሁም በህግ፣ በተቋማት፣ በፖለቲካል ኢንቫይሮንመንት ማሻሻል ረገድ የታዩ መጠነኛ እርምጃዎችን በመገምገም በዚህኛው ሪፖርት በጣም ሰፊ የነጥብ ጭማሪ ካገኙ ሀገራት ውስጥ አንዷ ነች። በዓለም ላይ ማሌዥያ፣ አንጎላ እና ኢትዮጵያ ትልቁን የነጥብ ጭማሪ ካገኙ ሀገራት ውስጥ ናቸው።
ምን ማለት ነው የነጥብ ጭማሪ ሲባል? ተሻሽለዋል፣
መሻሻል አሳይተዋል። እንግዲህ ይሄ የፍሪደም ኢን ዘ ወርልድ ሪፖርት የሚመዝነው ከሰባት ፖይንት ነው እና ከሰባት የራቀ ነጥብ ባገኙ ቁጥር ሀገራት የተሻለ የሲቪል እና ፖለቲካል መብቶች ጥበቃና በአጠቃላይ የነጻነት አያያዛቸው የተሻለ ነው። ነገር ግን ከዛ ወደ ሰባት በተጠጉ ቁጥር የነጻነት ሁኔታቸው እንደዛው እያሽቆለቆለ የሄደ ነው። ይሄ ከመቶ በላይ የሆኑ ጥያቄዎች ጭማቂ እንጂ የአንድ ወይም የሁለት መስፈርቶች ብቻ መለኪያ አይደለም። ስለዚህ እነዛ በተለያዩ ጉዳዮች ላይ ለምሳሌ የመናገርና የመጻፍ ነጻነትን አስመልክቶ፣ የፖለቲካ ነጻነትን፣ የመሰብሰብና የመደራጀትን መብቶች አስመልክቶ ያሉ መለኪያዎችን ስናይ መጠነኛ ማሻሻያዎቹን ከግምት ውስጥ በማስገባትና ለእነዚህ መሻሻያዎች የሚገባቸውን ስኮሮች በመስጠት የተጨመቀው ውጤት ኢትዮጵያንና ቅድም የጠቀስኳቸውን አይነት ሀገሮች ያሳዩት ማሻሻያ ኖቴብል ተብሎ ከተጠቀሱት ውስጥ ነው።
እስቲ እንመጣበታለን። አሁንም ነጻ አይደለችም፣ ነጻ የማያደርጋት ሪፖርት አለ፣ ውጤት አለ ብለሃል። እና አንደኛ እነሱ ምንድናቸው? ሁለተኛ መለኪያዎቻችሁስ ምንድናቸው ወደሚለው ቀጣይ ውይይት እንመጣለን። ከዛ በፊት እስቲ ወደ ዶክተር እንዳልካቸው ጫላ ልሄድና በተለያየ ጊዜ እነዚህ ሪፖርቶች በሚወጡበት ጊዜ ጽሁፍ ትጽፋለህ፣ ሪፖርቶችም ታደርጋለህ እና ከአገር ከወጡ ከተሰደዱ ሰዎች መካከልም ነህ አንተ። እንደሚታወቀው እናንተ የምትጽፉበት የነበረው የጡመራ መድረክ ላይ ያሉ ወጣት ልጆችም በእስር አሳልፈዋል። አሁን ጋዜጠኞች ከእስር ቤት ወጥተዋል። በስደት ላይ የነበሩ ጋዜጠኞች ወደ ኢትዮጵያ እየተመለሱ እንደውም በዚህ በፕሬስ ነጻነት በሚከበርበት ቀን ለውይይት ተጋብዘው እየተወያዩ ይገኛሉ እና በአንተ በኩል ይሄንን እንዴት ታየዋለህ? እንዴት ትገመግመዋለህ? ሙሉ ለሙሉ የነጻነት አገር ሆናለች ኢትዮጵያ?
አመሰግናለሁ። እንግዲህ አንቺ እንዳልሽው ከመጋቢት 2010 ጀምሮ ኢትዮጵያ ውስጥ ሰፊ ለውጥ ቷል፣ የፖለቲካ ለውጥ። የፖለቲካው ለውጥ ያስጀመራቸው ወይም የነካካቸው ለውጦች አሉ። ከነኚህ ለውጦች አንዱ የፕሬስ ነጻነት ለውጥ ነው። ይህም በተለያዩ ነገሮች ይካተታል። ለምሳሌ የተለያዩ ጋዜጦች ተጀምረዋል። የተለያዩ ሬዲዮ ጣቢያዎች ተከፍተዋል። የቴሌቪዥን ጣቢያዎች ተከፍተዋል። ሰዎች በማህበራዊ ሚዲያ ሳይሸማቀቁ፣ ሳይፈሩ የፈለጉትን መናገር ችለዋል። መደራጀት ችለዋል። ሰላማዊ ሰልፍ መውጣት ችለዋል። እና ይህ በዚህ መስፈርት ብንመገመግመው የባለፉት 12 ወራት ጥሩ የሆነ ለውጥ መነቃቃት የታየበት ነው ማለት እንችላለን። ግን ደግሞ ይሄ እንዳለ ሆኖ ፕሬስ ነጻነት ዙሪያ ላይ ያሉ ለምሳሌ የመረጃ ነጻነት አዋጁ የሚፈቅዳቸው ነገሮች ቢኖሩም ጋዜጠኞች እንደፈለጉ የፈለጉትን መስሪያ ቤት ሄደው ፈልጉትን ነገር ማግኘት የማይችሉበት ሁኔታ ነው ያለው አሁን። ምክንያቱም ይፈራሉ። ያለው ነጻነት ደግሞ አዲስ አበባ እና አዲስ አበባ ዙሪያ ወይም ትልቅ ከተሞች አካባቢ ብቻ ነው። የክልል ከተሞች ላይ ጋዜጠኞች እንደፈለጉ ተንቀሳቅሰው የመስራት አቅምም ነጻነትም አላቸው ብዬ አላምንም። ምክንያቱም ማዕከላዊ መንግስት ወይም የፌዴራሉ መንግስት የህግ ስርዓት የማስከበር አቅሙ ትንሽ የተዳከመ በመሆኑ የተለያዩ ጋዜጦች ለደህንነታቸው ስጋት ይገባቸዋል። ስለዚህ ለምሳሌ ኢትዮጵያ ውስጥ በ12 ወራት ውስጥ በተለያዩ አካባቢዎች ግጭቶች ነበሩ እና ጋዜጠኞች በፈለጉት መንገድ ሄደው ያንን ግጭት የመዘገብ ነጻነት አላቸው ብዬ አላስብም እና ነጻነቱ ሙሉ አይደለም። ጋዜጠኞችም ያንን ነጻነት የመጠቀም አቅማቸው ገና እዚህ ግባ የሚባል ደረጃ አይደለም።
ዶክተር እንዳልካቸው ግን እዚህ ጋር ስገታ እናርገው እና አሁን ጋዜጠኞቹ ወደዛ ሄደው መዘገብ የማይችሉት ግጭቶች በመኖራቸው ምክንያት ካሉ ስጋቶች የተነሳ ነው ወይስ እቀባና እገዳ ክልከላ ተደርጎባቸው ነው? እሱንም ማየት ቢቻል። ምክንያቱም ቀደም ባሉት ጊዜያት የፕሬስ ነጻነት የለም ሲባል ክልከላዎች ነበሩ። ከተወሰነ ርቀት ውጪ ከአዲስ አበባ መውጣት የተከለከሉ ዓለም አቀፍ ዘጋቢዎችም ነበሩ። የሀገር ውስጥ ዘጋቢዎችን ማሳወቅ ይጠበቅባቸው ነበረ። እንደዚህ ያሉ ሪፖርቶች ይወጡ ነበረ። አሁን ግን አለመቻል ነው ወይስ ስጋት ነው?
ያው በመንግስት በኩል የሚደረግ እቀባ ክልከላ የለም። አልፎ አልፎ ከተዘገቡት እቀባዎችና ክልከላዎች ባሻገር ለምሳሌ የጌዲዮ አካባቢ በነበረው መፈናቀል እዛ አካባቢ ጋዜጠኞች ሄደው እንዳይዘግቡ እንደተከለከሉ ሪፖርት ያደረጉ ጋዜጠኞች ነበሩ። ህጋዊ ያልሆኑ ግንባታዎችን ለማፍረስ በሚደረገው ሂደት ለመዘገብ እዛ አካባቢ የተገኙ ጋዜጠኞች እንዳይዘግቡ የተከለከሉበት ሁኔታ ነበረ። ይሄ እንግዲህ የመንግስት አካላት የአካባቢው የመንግስት ባለስልጣናት ያደረጉት ነው። እንግዲህ እነኚህ ሁለት ኢንሲደንቶች ሙሉ በሙሉ ነጻነት የለም እንድንል ላያስብለን ይችላል። ግን ደግሞ የተለያዩ የተደራጁ ቡድኖች አሉ፣ ወጣቶች አሉ፣ የተለያዩ በብሔር በማንነት ዙሪያ የተደራጁ የፖለቲካ ኃይሎች አሉ። ስለዚህ ጋዜጠኞች ለደህንነታቸው ስጋት ይገባቸዋል። ምክንያቱም ጋዜጠኞችን ቢደበድብ ቢያስር መሳሪያቸውን፣ ካሜራቸውን፣ የሚጽፉበትን ስልካቸውን፣ ፎቶ የሚያነሱበትን መሳሪያ ቢነጥቅ እና እንዳይንቀሳቀሱ ቢያግድ መንግስት በአካባቢው ተገኝቶ ጥበቃ ሊያደርግላቸው ይገባል። እንደ ማንኛውም ዜጋ ጥበቃ ሊያስፈል ይፈልጋሉ። የሚከሰቱት ግጭቶች ደግሞ በተለያየ አንድምታ ስላላቸው፣ የፖለቲካ አንድምታ ስላላቸው ጋዜጠኞች በነጻነት ግጭቱን የመዘገብ ፍላጎታቸውም ይቀንሳል፣ ፍርሃትም ያድርባቸዋል። ምክንያቱም ያ ዘገባ ሊያመጣባቸው የሚችል የደህንነት ስጋት ስላለ ማለት ነው። ስለዚህ መንግስት ነጻነት እንዲኖር ቢያደርግም አፋኝ ህጎችን ለመቀየር ቢነሳሳም አንዳንዶቹን ቀይሯቸዋል፣ ጥበቃ ግን እያደረገ አይደለም። ስለዚህ ጋዜጠኞች እንደ ማንኛውም ኢትዮጵያዊ ዜጋ በየትኛውም የኢትዮጵያ ክፍለ ሀገር ወይም ክልል ላይ ተንቀሳቅሰው ዘገባ የመስራት አቅም የላቸውም። አቅም ስልሽ የእነሱም አቅም ጨምሮ መንግስትም ጥበቃ አያደርግላቸውም። እንዳልኩሽ የተለያዩ የፖለቲካ ኃይሎች የሚወጡትን ዘገባዎች የሚተነትኑበት መንገድና የሚረዱበት መንገድ የፖለቲካ ጥቅማቸው ጋር የተያያዘ ስለሆነ ማለት ነው። በዚህ የተነሳ ሙሉ በሙሉ ኢትዮጵያ ውስጥ የጋዜጠኝነትን ስራ ለመስራት የመናገር ነጻነትን ለመለማመድ የሚያስችል የመጽሐፍ ነጻነትን ለመለማመድ የሚያስችል በቂ ነጻነት አለ ብዬ መናገር ይከብደኛል።
እሺ፣ እስቲ ወደ ዶክተር ቴድሮስ ወርቅ አለማው ልሂድ። አሁን ያነሳቸዋቸው ነጥቦች አሉ። መለክ ያለው ነጻነት አለ የለም ለሚለው ነጻነትስ ምንድን ነው? ምን ማለት ነው? ምን ማድረግ ነው ለሚለው ዶክተር ቴድሮስ ነጻነት የሚባለው የመጽሐፍ የመናገር ነጻነት ባለው ምን ማለት ነው? እንደፈለገ መጻፍ እንደፈለገ መናገር መቻል ማለት ነው። የሚሰጠውስ ጥቅም ምንድን ነው? ይህንን የመጻፍና የመናገር ነጻነትን ማግኘት ለባለሙያው ምን አይነት ጥቅም ነው የሚሰጠው? አገሪቱ ክፍት ብታደርገው ወይም ብትዘጋው፣ እስቲ እሱ ላይ አስተያየት ስጠን።
አመሰግናለሁ ጽዮን። ነጻነት እንግዲህ እንደየአገሩ ባህል፣ እንደየአውዱ፣ እንደ ማህበረሰቡ ትስስር የተለያየ አይነት ብያኔ ሊሰጠው የሚችል ነገር ነው። ግን እንደው ቢያንስ በኢትዮጵያ አውድ የምናየው ከሆነ እንዴት ያንን እንደምንበይ ነው። አይ ቲንክ ከህገ መንግስቱ ብንጀምር አንድ አይነት አቅጣጫ ያሳየናል ብዬ አስባለሁ። በኢትዮጵያ ህገ መንግስት የመናገር የመሰብሰብ ሐሳብን የመግለጽ ነጻነት በግልጽ የተረጋገጠ ነው። ለምሳሌ አንቀጽ 29ን ብትመለከቺ 7 ወይ 8 የተለያዩ ንዑስ አንቀጾች በሙሉ ስለዚህ የተለያየ አይነት መረጃ ይሰጡናል። በተለይ ደግሞ አሁን እየተነጋገርን ላለንበት ጉዳይ በቀጥታ የሚመለከተው በአንቀጽ 29 ንዑስ አንቀጽ 2 ላይ ማንኛውም ሰው ያለማንም ጣልቃ ገብነት ሐሳቡን የመግለጽ ነጻነት አለው። ይህ ነጻነት በሀገር ውስጥም ሆነ ከሀገር ውጪ ወሰን ሳይደረግበት በቃልም ሆነ በጽሑፍ ወይም በህትመት በስነ ጥበብ መልኩ ወይም በመረጠው በማንኛውም የማሰራጫ ዘዴ ማንኛውንም አይነት መረጃና ሐሳብ የመሰብሰብ የመቀበልና የማሰራጨት ነጻነቶችን ያካትታል ይላል። እና ይሄንን ስትመለከቱ ከሌሎች ሀገሮች ህገ መንግስቶችም አንፃር ማለት ነው በጣም ሰፋ ያለ የነጻነት አድማስ ያለው ግንዛቤ ነው። እና በመሰረተ ሐሳብ ደረጃ በህግ ማዕቀፍ ደረጃ አይ ቲንክ ለነጻነት ያለን ግንዛቤ መልካም ነው የሚል ሐሳብ ነው ያለኝ። ይሁን እንጂ ይሄንን ነጻነት የምትገልጭበት መንገድ ምንድን ነው የሚለውን ጥያቄ ስታነሺ አንደኛው እና ዋናው የጋዜጠኝነት ስራ ነው። የጋዜጠኝነት ስራ አገራችን መቼስ ባለፉት 40-50 ዓመታት ብዙም የሚያኮራ ታሪክ የለንም። ጋዜጠኞቹ የሚታደኑበት አገር ነበረች ኢትዮጵያ። ስለዚህ በዚህ ባለፈው ዓመት ያየነው ለውጥ አይ ቲንክ እንደው በመሰረተ ሐሳብ ደረጃ ዋነኛ ነው፣ አንኳር ነው የሚባል ቢሆን ማጋነን አይመስለኝም። ስለዚህ በዛ መልኩ እጅግ በጣም ከዚህ በፊት አይተነው ማናቀው ለውጥ ነው። ኢቭን ከሌሎች አቻ ሀገሮች ጋር አፍሪካ ውስጥ ትልቅ መርታ ነው። ግን ደግሞ ከዚህ ከለውጡ ጋር ተያይዘው ስለ ነጻነት ያለን ግንዛቤ አብሮ የሚቀየርም ነው። ተግዳሮቶችም ይመጣሉ። አሁን እያየናቸው ያሉ ተግዳሮቶች እነኚህ ናቸው። ነጻነትን ለመለማመድ ጊዜ ይፈልጋል። ነጻነትን ተለማምዶ ደግሞ አብሮ ኃላፊነት መውሰድን መጨመርም ጊዜ ይፈልጋል።
ወደ ዶክተር እንዳልካቸው ከማለፌ በፊት የኢትዮጵያ ሁኔታ አሁን ያለው የኢትዮጵያ ሁኔታ ምን ይመስላል፣ ምን ግምገማ አለው የሚል ሀሳብን አንስቼ የቀድሞ የአዲስ ነገር ኤዲተር መስፍን ነጋሽ ከ9 ዓመት ቆይታ በኋላ ወደ ኢትዮጵያ በቅርቡ 2 ጊዜ ተመላልሷል። የሚዲያ ባለሙያዎችንም አግኝቶ አነጋግሮ ነበርና እንዴት አየኸው? እንዴት ከመገምከው? እስቲ አጠር አድርገህ አስተያየት ስጠን ብዬ ጠይቄው ነበር።
እንግዲህ ኢትዮጵያ ስሄድ እና ያየሁት ከ9 ዓመት በኋላ ነው የተመለስኩት። በጥሩ ጎኑ ብዙ የቴሌቪዥን እና የሬዲዮ ጣቢያዎች አሉ። በተለይ የቴሌቪዥኖቹ ቁጥር በጣም ብዙ ነው። እሱ በጣም ደስ ይላል። አዲስ በመቋቋም ላይ ያሉን ቴሌቪዥኖች እንዳሉ አውቄያለሁ። በጣም ደስ ይላል። የህትመት ሚዲያዎችም አሉ። የህትመት ሚዲያዎቹ እንኳ ድሮ ከነበረው በቁጥራቸው ቢያንስ ገና ናቸው፣ አልደረሱም። በስርጭት መጠናቸውም በጣም ትንሽ ነው። እኔ በነበርኩ ጊዜ የእኛን ጋዜጣ እንኳን ሳንበግረው የዛን ግማሽ እንኳን የሚያስም ጋዜጣ የለም። ስለዚህ በጣም ትንሽ ነው። እሱ ትንሽ ያሳዝናል። ግን ብዙ የሚዲያ ተቋማት፣ ጋዜጦች፣ መጽሔቶች፣ ሬዲዮ፣ ቴሌቪዥን መኖሩ አንድ በጣም ጥሩ ነገር ነው። ያ ማለት ደግሞ ሌላ ጥሩ ነገር ሆኖ ያገኘው ብዙ ጋዜጠኞች ሚዲያ ውስጥ አሉ ማለት ነው፣ ስራ ላይ አሉ ማለት ነው። በጣም ጥሩ ነገር ነው። በነገራችን ላይ ቴሌቪዥን ሬዲዮ ስል የክልሎቹንም ጭምር ነው። ብዙዎቹን የመከታተል እድል ባይኖርም ግን በቁጥራቸው በጣም ብዙ ናቸው። ብዙ ሰውም ይከታተላል። በተለይ ቴሌቪዥንና ሬዲዮ በደንብ
አያይዞም የባለሙያን ችግር ዳሶታል። በሌላ በኩል አቤል ዋበላ እስር ቤት ከመግባቱ በፊት ጦማሪ ነበር። ከእስር ሲወጣም እስር ቤት ውስጥ በደረሰበት ድብደባ ጆሮ ላይ ጉዳት እንዳጋጠመው ይናገራል። ከዚህ ሁሉ በኋላ በፕሬስ ነጻነት ቀን ተገኝቶ ሀሳቡን መግለጽ ችሏል።
ድሮ እነ እስክንድር እነ ተመስገን እስር ቤት እያሉ የነበረው በጣም ትልቅ ተስፋ መቁረጥ ነበር የነበረው። በዛ መንፈስ ውስጥ ነው ወደ ሀሳባችን መግለጽ ወደ መጽሐፍ የገባ ነው። በዛ ሂደት ውስጥ እኛም ስንታሰር ተጨማሪ ተስፋ መቁረጥ ስለነበር እንደዚህ በአጭር ጊዜ ውስጥ ጋዜጠኛ የማይታሰርባት ሀገር ትሆናለች ብለን አልገመትንም ነበር። ያ በጣም ደስ ይላል። ከዛ ደግሞ ይሄንን ትልቅ ዓለም አቀፍ መድረክ ማስተናገዳችንም በጣም ደስ ይላል። ግን ያው ቻሌንጆቹ ግን እንዳሉ ናቸው። ያሉት አስቸጋሪ ሁኔታዎች የስርጭት አሁን ለምሳሌ ጋዜጣን ስርዓቱን ብናየው የስርጭት መጠን ይቀንሷል። ከጋዜጣ ዘዋሪ ሳይቀር ከሌላ ስራ ገብተዋል። የግል ድርጅቶች ለግል ሚዲያ ማስታወቂያ አይሰጡም። ስለዚህ የገንዘብ የማግኘት እንትኖች በጣም ጠባብ ናቸው። በተጨማሪም የባለሙያ እጥረት አለ እና እነሱን ማሟላት አለብን። እሱ በጣም ከፍተኛ የሆነ ክፍተት እንዳለ ያሳያል። ያው እንደ ሌሎቹ ሀገሮች የሚዲያ ካውንስል፣ የጋዜጠኞች ማህበራት እነዚህ ሁሉ የሉም እና ይሄ በሌለበት ሁኔታ ለሚዲያ ነጻነት ማውራት በጣም ትንሽ ነው። እኛ ከነበርንበት አንጻር በማወዳደር ነው እንጂ በጣም ከፍተኛ የሆነ ክፍተት አለ ያልተሰራ ስራ።
ባለሙያዎቹ እድሎቹን፣ ተስፋዎቹን፣ ችግሮቹንና መፍትሄዎቹን የዳሰሱበት ውይይት በዌብሳይታችን በፌስቡክና በድረገጻችን ላይ ይቀርባል። ተከታተሉት።
ፕሮግራማችን የመጨረሻውን ዘገባ ያቀርባል። የቅዳሜ ከዚህም ከዚያም ዝግጅትን ነው የምትከታተሉት አድማጮቻችን። የመናገር ነጻነትን ጨምሮ ስለ በርካታ ዲሞክራሲና ሰብአዊ መብት ጽንሰ ሐሳቦች ለዓለም ካስተማሩ ፈላስፎች መካከል አንዱ የሆነውን የሶቅራጥስ ታሪክ የሚዘክር ቲያትር በብሔራዊ ቲያትር በመታየት ላይ ይገኛል። ባዶ እግር የተሰኘው ቲያትር ከጥቂት ወራት በፊት በግሪክ አክሮፖሊስ አንፊቲያትር በአማርኛ ቋንቋ በቀረበ ጊዜም በተመልካቾች ዘንድ ከበሬታን አግኝቷል። ለመሆኑ ቲያትሩ ለዚህ ዘመን ኢትዮጵያውያን ምን ርባና አለው የሚለውን ጥያቄ ጨምሮ ከጽንሰቱ እስከ እይታ ቀኖ ድረስ ያሉ ተዛማጅ ጉዳዮችን የሚነግረን የራዲዮ ቅኝት በመቀጠል ቀርቧል። የዚህ ዝግጅት አቅራቢ ሀብታሙ ስዩም ነው።
አክሮፖሊስ ከክርስቶስ ልደት በፊት በአምስተኛው ክፍለ ዘመን የተገነባ የግሪኮች ጥንታዊ ከተማ። ጥቁር እንግዶች መጥተውበታል። ጥቁር ሲባል ለአባባል አይደለም፣ በእውነትም ጥቁሮች ናቸው። አፍሪካውያን፣ ያውም ኢትዮጵያውያን። በጉጉት ለሚጠብቋቸው 4000 ገደማ ግሪካውያን የሚሆን ኪነጥበባዊ ስጦታም ይዘዋል። ስጦታቸውን እንኳን ሰዎች ከዋክብት የጓጉለት ይመስላል።
ማታም የሰራ ነው። ማታም መሆኑ ብቻም ሳይሆን ከዋክብቶቹ እንደ መብራት ነበሩ። የሚገርም ነገር ትግድቅ ጨለማ ይሆናል ተብሎ በታሰበበት ጊዜ የአየር ንብረት ለውጥ ነበረ ብያለሁ። ከዋክብቶቹ የሚገርሙ ነበሩ።
ያ ስጦታ ቲያትር ነው።
ዲሞክራሲ፣ ንጹህ አየር፣ ጤናማ የሚሆን ለህይወታችን የእድገት መሰረት እንደ ዋነኛ አካል ተወስዶ
ደንገዝገዝ ባለው መድረክ ላይ ኢትዮጵያን ተዋናያን በአማርኛ ቋንቋ ለግሪካውያን ተመልካቾች ቲያትር እያሳዩ ነው። የሚያሳዩት ቲያትር በግሪካውያን የፍልስፍና የነጻ ሐሳብ ታሪክ ውስጥ ትልቅ ስም ያለውን ፈላስፋ ታሪክ የሚከተል ነው። ያ ሰው ሶቅራጥስ ነው። ባዶ እግር የተሰኘው ቲያትር መራሂ ተውኔት ለሆነችው ራሄል ተሾመ ሶቅራጥስ ከሺህ ዓመታት በፊት ኖሮ ዛሬን የሚሞግት ኃይል ነው።
ተናጋሪ ነው የሚመስል ሶቅራጥስ። ምክንያቱም ያንን ዘመን በነበረበት ለወደፊት እንኳ እንዴት እንደሚሆን እንዴት አርጎ ቁልጭ አርጎ ሲያሳይ ስራ ወደ ውስጥ በጣም ይቀርባል። ለአንተ ላ ኢኮኖሚ፣ ማህበረሰቡ፣ ፖለቲክሱ ይቀጥላላ። በአሁኑ ዘመን ኢትዮጵያ ውስጥ ያለ ታሪክ ነው የሚመስለው እንጂ እንደው ትርጉም ሆኖ መቅረቡ ለአንዳንድ ሳንሱ የሚነገር
እውነት ሊጎዳ ይችላል ብለታምና አላም ነፃዊ ይቱ ሲጎዳል ብለታምና አላም ነፃዊ
ቲያትሩ መታየቱን ቀጥሏል። ኢትዮጵያኑ በጥንታዊ ግሪክ አለባበስ ሆነው በመድረኩ ላይ ከግራ ወደ ቀኝ ይወራጫሉ። ከመድረኩ ብዙም ሳይርቅ በሚገኘው ሰሌዳ ላይ የሚናገሩት ቃለ ተውኔት ትርጉም በግሪከኛ የጽሑፍ ትርጉም ብልጭ ድርግም ይላል። ቲያትሩ ማብቂያ ላይ የነበረውን ምላሽ የሶቅራጥስን ሚስት ዘንተፒን ወክላ የተጫወተችው ተዋናይት መሰረት ሕይወት አትዘነገው።
በዛ መጠን ኢትዮጵያውያን ቲያትር ይሰራሉ የሚል ግምት ስላልነበራቸው ይመስለኛል ቲያትሩ ሲያልቅ የነበረው ጭብጨባ አልቆ ማለት ረጅም ጊዜ እየተመላለስን እጅ ነሳል ለኦዲየንስ። እዛው ጋር ቆመን እግዚአብሔር ማመስገን የጀመርነው መድረክ ላይ ምናልባት ለመጀመሪያ ጊዜ ሳይሆን አይቀርም መድረክ ላይ ዝማሬ የጀመሩ አርቲስቶች።
ከዚህ ሁሉ የመድረክ ላይ ስኬት በፊት ግን ከወራት በፊት ባዶ እግር ፈታኝ ጊዜ አሳልፈዋል። ባዶ እግር ማክስዌል አንደርሰን በ1966 የአውሮፓውያን አቆጣጠር የጻፈው Barefoot in Athens የተሰኘ ቲያትር የአማርኛ ትርጉም ነው። ተርጓሚው አስቻለው ፈቃደ ሲሆን ራሂል ተሾመ መሐመድ አዘጋጇ ናት። ባዶ እግር የዛሬውን ቅርጽ ከመያዙ በፊት በተደጋጋሚ የአርትዖት ስርዓት ሰርቶበታል። አንጋፋው ተዋናይና መራሂ ተውኔት ደበበ እሸቱ የአርትዖቱን በኋላም ሶቅራጥስን ወክሎ የመጫወት ኃላፊነቱ በሱ ላይ ወድቆ ነበር።
ሶቅራጥስ ደግሞ ማን እንደሆነ በመጠኑ ቢሆን ስለማቅ እና ያ ስክሪፕቱን ደግሞ ሳነበው በጣም ስደስ ስላለኝና ስለወደድኩት ጊዜ ሰጥቼ እንግዲህ እሱን ማስተካከል፣ ማረም፣ ተደጋጋሚ ሀሳቦችን ማውጣት፣ ላሰልኪ የሆኖችን አነጋገሮች ከረዥም ንግግር ይልቅ አጠር ያለ በቀጥታ ለህዝብ ቢነገር ይገባል በሚል እምነት ሳስተካክለው ቆይቼ መልሰዋል። መጀመሪያ እርግጠኛ አልነበርኩም ለመጫወት፣ ምክንያቱም የዛን ጊዜ የነበረው የፖለቲካ ድባብ እኔ ብሔራዊ ቲያትር ቤት ሄጄ እንድጫወት የሚፈቅድልኝ አልመሰለኝ።
ለውራት የቆየው ልምምድ ከተጠናቀቀ በኋላ ግን ሌላ መሰናክል ተፈጠረ። በኢትዮጵያ የአስቸኳይ ጊዜ አዋጅ ታወጀ። ባዶ እግር ዲሞክራሲን፣ ሳንሱርና ሌሎች ለባለሥልጣናት ብዙም የማይቀሉ ሐሳቦች የሚነሱበት ቲያትር ነውና በርካታ ዲሞክራሲያዊና ሰብአዊ መብቶች ላይ ገደብ በተጣለበት በዚያ ዘመን የቲያትሩን ዕጣ ፋንታ ለመወሰን ቸገረ።
ልምምዱን ለአስር ወራት ያህል ካካሄድን በኋላ ግን ኮማንድ ፖስት ተቋቋመ። ከአስራ አንድ ወራት በኋላ ኮማንድ ፖስት ሲቋቋም እንግዲህ እንቀጥል ወይስ አንቀጥል? እንግዲህ አንድ ሳምንት ነው የቀረን ለመክፈት ቲያትሩ። ቀጥሉ ለማለትም አቁሙ ለማለትም ኃላፊ ጠፋ። ኮማንድ ፖስትም ሄደው ሲጠይቁ የሚመለከታቸው ሰዎች እኛ ተጫወትም አትጫወትም ልንል አንችልም እና ምን ይባለ ቲያትር ራሱ ካሉት ሰዎች ጋር ተነጋግረው የሚፈቅድም የሚከለክልም ከሌለ ባንቀጥል የሚሻለው ተቋረጠ።
ብዙም ሳይቆይ ህዝባዊ ተቃውሞ በኢትዮጵያ ብዙ ነገሮችን ቀየረ። ከለላዎች ተነሱ፣ ገደቦች ፈቀቅ ፈቀቅ አሉ። የመገጣጠም ነገር ሆኖ ሶቅራጥስ ከዘመናት በፊት ያነሰው የነበረው የነጻነትና የመመራመር ተፈጥሯዊ ሐሳቦች በተለያየ ቅርጽና ፖለቲካዊ ትርክት ታጅበው የሚተገብራቸው በዛ። በገደብ ጥላ ስር የነበረው ባዶ እግርም ለእይታ ክፍት መሆኑን ማስነገር ጀመረ።
ባዶ እግር አዲስ ቲያትር በኢትዮጵያ ብሔራዊ ቲያትር።
ባዶ እግር ለመድረክ ሲበቃ ተዋናይና መራሂ ተውኔት ደበበ እሸቱን ይዞ አልተመለሰም። በጤናና ሌሎች ጉዳዮች ምክንያት ወደ ቲያትሩ መመለስ እንዳልቻለ ነግሮኛል። ሆኖም ከጀርባ ሆኖ ድጋፉን አላቋረጠም። የዚያ ድጋፍ ማሳያው ቲያትሩ ወደ ግሪክ ሄዶ አፍሪካውያን በታሪክ የሙሉ ሰዓት ቲያትር አሳይተውበት እንደማያውቁ በሚነገረው የአክሮፖሊስ አምፊቲያትር ላይ እንዲታይ ማድረግ ነው። የሶቅራጥስን ረዳት ሆኖ የተወነው ዋሲሁን በላይ
ኢትዮጵያና የግሪክ መቶኛ ዓመት የሰላም ግንኙነትን ሲከበር በዚያ ላይ አመቻቹ ከእኛ ጋር ከብሔራዊ ቲያትር ጋር ተነጋግረው ጋሽ ደቤ ታላቃችን አለ እንግዲህ መምህር ነው። በኢትዮጵያ የኪነጥበብ ታሪክ ውስጥ ያለውን ስፍራ ታውቀዋለህ እና ከእሱ ጋር ሆነ ፐርፎርማንስን መስራት ማለት እንግዲህ እንደ አንድ የሙያ ሰው ሊሰማህ የሚችለው ነገር አለ እና እሱ አብሮን ያን ትንሽ አሞት ስለነበረ ፐርፎርማንሱን ባይሳተፍም ከጎናችን መሆን እስከ መጨረሻዋ ሰዓት ሲጀመር ንግግር አደረገ ሲያልቅም ንግግር አደረገ እና ለሱ የነበራቸው ስሜት የሚገርም ነገር ነው።
በአሁኑ ጊዜ በብሔራዊ ቲያትር እየታየ የሚገኘው ባዶ እግር ቲያትር መቼው ከክርስቶስ ልደት በፊት 400 ዓመት ዓለም ገደማ ነው። የቱ ደግሞ ጥንታዊ ግሪክ ነው። ከዘመናችን የራቀ ስለ ባዕዳ የሚያወራ ቲያትር ስለምን በኢትዮጵያን ዘንድ ተመረጠ ብሎ መጠየቅ እዚህ ጋር አስፈላጊ ነው።
አድማጮች፣ ባዶ እግር የሀብታሙ ስዩም ግሩም ቅንብር አላበቃም። ሰዓታችን በመገባደዱ በሌላ ፕሮግራም ሙሉ ይቀርባል። በድረገጻችንና በፌስቡክም ታገኙታላችሁ። አሁን የማጠቃለያ ዜናውን የሶማሌ ክልላዊ መንግስት ካቢኔ ላሳለፈው ውሳኔ ድጋፍ ለመስጠት የተጠራ ሰልፍ በክልሉ የተለያዩ ከተሞች ተካሄደ። በጎሬ አውሮፕላን ማረፊያ እንዲሰራ የሚጠይቅ ሰላማዊ ሰልፍ ለተከታታይ 3 ቀናት ተካሄደ። በሰልፉ ምክንያት በትናንትናው ዕለት ተዘግቶ የነበረው መንገድም መከፈቱን የወረዳው አስተዳዳሪ አመለከቱ። ሰሜን ኮሪያ ወደ ኮሪያ ባህር ምስራቃዊ ዳርቻ
በርካታ ሚሳኤሎችን ማስወንጭፏን ተከትሎ የናረ የመጣውን ወታደራዊ ፍጥጫ እንድታቆም ስትል ሶል ለፒዮንግያንግ ጥሪ አቀረበች። በሌላ በኩል የዩናይት ስቴትሱ ፕሬዚዳንት ትራምፕ በዛሬው ዕለት በጉዳዩ ላይ በሰጡት አስተያየት አሁንም ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር አንዳች ስምምነት ላይ እንደርሳለን ብለው እንደሚያምኑ ተናግረዋል። 136 ተሳፋሪዎችንና 7ቱን የበረራ አገልግሎት ሰራተኞችን እንዳሳፈረ አንድ ቦይንግ 737 አውሮፕላን በዩናይት ስቴትሱ ጃክሰንቪል የባህር ኃይል አውሮፕላን ጣቢያ ከማኮኮቢያ ጠርዝ አቅራቢያ ወደሚገኝ የሴንት ጆንስ ወንዝ ተንሸራቶ መግባቱ ተገለጠ። ከፍተኛ ነጎድጓድ የቀላቀለ ዝናብ በመውረድ ላይ ሳለ ነው ለማረፍ ወደ አውሮፕላን ጣቢያው ሲያኮበክብ የገባው። አድማጮች፣ ዜናውን ላይ በቃ።
የተከበራችሁ አድማጮች፣ ለዛሬ ቅዳሜ ያዘጋጀነው ከዚህም ከዚያም ጠቅላላ ዝግጅት እዚህ ላይ ተጠናቋል። ብርሃን ኃይሉ ፕሮግራሙን መርታልናለች። መልካም ምሽት። ነገ እሁድ ከምሽት 3 ሰዓት በራዲዮ መጽሔት ጠብቁን። እናሉላን አዲሱ አበበ ነኝ። ደህና ደሩ።